የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያ ማርስተ ዜናዎቹን አሰማለሁ። የደቡብ አፍሪካ ባለስልጣናት በሀገሪቱ ተባብሶ የቀጠለውን ጥቁር የውጭ ዜጋ ጥላቻን ተከትሎ ጥቃትን በመፍራት ደርባን በሚገኝ አንድ ቤተክርስቲያን ማዕከል ውስጥ ከለላ የጠየቁ በርካታ አፍሪካውያንን ከማዕከሉ አስወጡ። ኢትዮጵያውያንም ይገኙበታል። ህንድና የአፍሪካ ህብረት በሚቀጥለው ሳምንት በኒው ዴሊ ሊያካሂዱት የነበረው የመሪዎች ጉባኤ በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው የኢቦላ ወረርሽኝ ምክንያት ላልተወሰነ ጊዜ ተራዘመ። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮ ፈረንሳይ በቀድሞ ቅኝ ግዛቷ የነበረውን ባርነት ለመቆጣጠር ያገለገሉትን ያረጁ ህግጋቶች እንድታስወግድ እንደሚፈልጉ ተናገሩ። ማክሮ አገራቸው ዛሬ ላይ ቆሚበታለሁ ከምትላቸው እሴቶች ጋር አይጣጣምም ብለዋል። ዩናይትድ ስቴትስ ተጨማሪ 5000 ወታደሮችን ወደ ፖላንድ ልታሰማራ መሆኑን ፕሬዝዳንት ዶናልድ ትራምፕ ተናገሩ። ዜናው በዝርዝር። የደቡብ አፍሪካ ባለስልጣናት በሀገሪቱ ተባብሶ የቀጠለውን ጥቁር የውጭ ዜጋ ጥላቻን ተከትሎ ጥቃትን በመፍራት ደርባን በሚገኝ አንድ የቤተክርስቲያን ማዕከል ውስጥ ከለላ የጠየቁ በርካታ አፍሪካውያንን ከማዕከሉ አስወጡ። በደቡብ አፍሪካ ጸረ ስደተኛ ቡድኖች ህጋዊ አይደሉም ባሏቸው አፍሪካውያን ዜጎች ላይ የሚሰነዝሯቸው ከፍተኛ ጥቃቶች ከቅርብ ወራት ወዲህ እየተበራከተ መጥቷል። ይሁንና በደቡብ አፍሪካ ዘንድሮ የተቀሰቀሰው የጸረ የውጭ ሀገር ዜጎች ጥቃት ባለፉት ዓመታት ከታዩ ጥቃቶች የቀነሰ መሆኑን የፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ ዛሬ ዘግቧል። ፖሊስ በምስራቅ የባህር ዳርቻ ከተማ ውስጥ በሚገኘው የቤተክርስቲያን ማዕከል ከለላን የፈለጉ አፍሪካውያን ከኢትዮጵያ፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከሩዋንዳና ሶማሊያን ጨምሮ ወደ 400 የሚጠጉ ስደተኞች እንደነበሩ የፈረንሳዊ የዜና አገልግሎት ዘግቧል። አፍሪካውያን ስደተኞችን የደቡብ አፍሪካ ፖሊስ በአውቶቡስ ላይ በማሳፈር ለተወሰኑ ቀናት ከተሸሸጉበት ቦታ አውጥቶ ወደ መንግስት የስደተኞች ማዕከል ወስዷቸዋል። ይህንን የፖሊስ እርምጃ ያዩ አካባቢው ላይ የነበሩ የጸረ ስደተኛ ዘመቻ ራማጆች መባረር አለባቸው ሲሉ በደስታ ሲያጨበጭቡና ሲጮሁ ታይቷል። በቤተክርስቲያን ማዕከል ከለላ ስር ከነበሩት አፍሪካውያን ስደተኞች መካከል ሴቶችና ሕፃናት ይገኙበታል። ፖሊስ በአውቶቡስ አሳፍሮ ከወሰዳቸው ከነዚህ ስደተኞች መካከል ደግሞ በደቡብ አፍሪካ ትክክለኛ የመኖሪያ ፈቃድ እንዳላቸው፣ ነገር ግን በጥቃት ስጋት ለከለላ ቤተክርስቲያን መግባታቸውን በመናገር በመስኮት የመኖሪያ ፈቃዳቸውን ሲያሳዩ እንደነበር የፈረንሳይ ዜና አገልግሎት አክሎ ዘግቧል። ከአዲስ አበባ ወደ ጅማ በማሽከርከር ላይ ሳለ በሰበታ መውጫ ሚዛን ላይ በተፈጠረ አለመግባባት በተነሳው ጠብ የሰው ህይወት ጠፋ። መሐመድ አሚን ጀማል የተባሉ አሽከርካሪ ህይወታቸው ያለፈው ባሳለፍነው ሰኞ ግንቦት 10 ቀን ከምሽቱ 2 ሰዓት ላይ ሲሚንቶ ጭኖ ወደ ጅማ ሲጓዝ ከሰበታ ከተማ ወጣ ብሎ በሚገኘው የጅማ መውጫ ሚዛን ጣቢያ ላይ በተነሳ አለመግባባት እንደሆነ የአይን እማኝና የቤተሰብ አባላት ለዶቼ ቬለ ተናግረዋል። በዕለቱ ክስተቱ ሲፈጠር በስፍራው የነበረው የአሽከርካሪው ረዳት ናዚም ሼክ ዛኪር እንደተናገሩት በትንሽ ትርፍ ጭነት በተነሳ አለመግባባት ተፈጥሮ ነበረ።
ሚዛን ላይ ግቡ ሲባል ሚዛን ላይ ገባን። ካቶን በተባለው ትራክ ሲሚንቶ ጭነን ከአዲስ አበባ ወደ ጅማ እያመራን ነበር። ጭነቱ ትንሽ ትርፍ ነበረው። መዛኙ ክስ ጽፍብሃለሁ ስለው ተወኝ ብሎ ስለምነው አልተውም በሚል የቃላት ምልልስ ተጀመረ። መዛኙ ውጣልኝ ብሎ ወደ ውጭ ሲወረውረው ተደባድበው ስላቀቁ በቦታው የነበረ ዘበኛ ማገር ነገር አንስቶ አንዴ ከኋላ አናቱን መቶት እንደወደቀ ከዛ በኋላ አልተነሳም።
ወደ ሕክምና የተወሰዱት አሽከርካሪ ከጉዳቱ ማገገም አልቻሉም። በማግስቱ ሕይወታቸው ማለፉን የሟች ወንድም ተናግረዋል። የወንጀሉን መከሰት ለዶቼ ቬለ ያረጋገጡት የሰበታ ክፍለ ከተማ የተደራጁ ወንጀልና ግድያ መርማሪ ኢንስፔክተር መላኩ አሰፋ ሁለቱ ተጠርጣሪዎች በቁጥጥር ስር መዋላቸውን ተናግረዋል።
ወቅቱ አንዱ ውስጥ ነበረ ኮምፒውተር ላይ፣ አንዱ ደግሞ ውጭ ነበረ። ትንሽ ጭቅጭቅ ነበረ። ውስጥ ያለው ጋር ነው ተጣሉ። ሰውዬ ከተመጣውም በኋላ ሆስፒታል ገባው። በዚህም አይቻለ ሆስፒታል በዛ መናገር አልቻለም። ደግሞ ምርመራ ላይ ነኝ።
በጅማ ዞን አሰንዳቦ ከተማ ነዋሪ ሟች አሽከርካሪ መሐመድ አሚን ጀማል ባለትዳርና የአንድ 3 ዓመትና 4 ወር ህፃናት አባት ነበሩ። የፈረንሳይው ፕሬዝዳንት አማኑኤል ማክሮ ፈረንሳይ በቀድሞ ቅኝ ግዛቶቿ የነበረውን ባርነት ለመቆጣጠር ያገለገሉትን ያረጁ ህግጋቶች እንድታስወግድ እንደሚፈልጉ ተናገሩ። ኮድ ኖየር በመባል የሚታወቁት የፈረንሳይ የቅኝ ግዛት ዘመን ህግጋቶች ከመቶ ዓመታት በፊት ፈረንሳይ እንደ ካረቢያንና ሌሎች ቅኝ ግዛቶቿ ባርነትን የፈቀደችበት ነበር። ፕሬዝዳንት ማክሮ እነዚህ ህጎች ፈረንሳይ ዛሬ ላይ ቆሜበታለው ከመትላቸው ሲቶች ጋር አያጣጣሙ መብለዋል። ከዚህ በተጨማሪ ፈረንሳይ ስለ ባርነት ስለመሙና የቀድሞ ቅኝ ገዢዎች በጥቁር ላይ ስላሳደሩት ተጽዕኖ በቅንነት መናገር አለባት ብለዋል። ይሁንና ፈረንሳይ የማትችለውን ካሳ ለመክፈል ቃል መግባት የለባትም ሲሉ ማስጠንቀቀዋል። የፈረንሳይው ፕሬዝዳንት አማኑኤል ማክሮ በዛሬ ዘመን የቀድሞ የባርነት ወቅት እንዴት እንደሚጎዳ ለማጥናት ከጋና ጋር አዲስ ፕሮጀክት ይፋ መደረጉንም ተናግረዋል። ህንድና የአፍሪካ ህብረት በሚቀጥለው ሳምንት በኒው ዴሊ ያካሄዱት የነበረው የመሪዎች ጉባኤ ላልተወሰነ ጊዜ ተራዘመ። ይህ እርምጃ የመጣው በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ መቀስቀስን ተከትሎ ነው። የህንድ የውጭ ጉዳይ ሚኒስትር የጉባኤው ቀን እንዲራዘም የተወሰነው በአህጉሪቱ ላይ እየታየ ያለው የህብረተሰብ ጤና ሁኔታ ምክንያት ነው ሲል ጠቅሷል። የህንድ አፍሪካ ፎረም ጉባኤ ከግንቦት 20 እስከ 23 በኒው ዴሊ ሊካሄድ ቀጠሮ ተይዞለት ነበረ። በአፍሪካ ሲዲሲ ማለት በአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሚመራና ለተሻለ የጤና ሁኔታ ጥረት አስተዋጽኦ ለማድረግ ዝግጁ መሆኗን ህንድ አስታውቃለች። የዓለም ጤና ድርጅት ትናንት ረቡዕ እንዳስታወቀው ገዳይ የሆነው የኢቦላ ወረርሽኝ በመካከለኛው አፍሪካ ከፍተኛ ስርጭት ላይ ቢሆንም በዓለም አቀፍ ደረጃ ስጋቱ ዝቅተኛ ነው። የኢቦላ ተዋሲ ሳይታወቅ ለወራቶች ሳይሰራጭ እንዳልቀረም የዓለም የጤና ድርጅት አስታውቋል። በኮንጎ ዲሞክራቲክ ሪፐብሊክ ምስራቃዊ ክፍል ከፍተኛ ተላላፊ ትኩሳት መከሰቱ ታውጇል። በዲሞክራቲክ ኮንጎ ለ17ኛ ጊዜ የተቀሰቀሰው የኢቦላ ወረርሽኝ 600 ከተያዙ ሰዎች መካከል ወደ 139 ሰዎች ሳይሞቱ እንዳልቀረ የዓለም የጤና ድርጅት ጥርጣሬውን አስቀምጧል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የፓኪስታን ጦር አዛዥ ቴህራንን መጎብኘታቸው ከኢራን ጋር ያለውን ጦርነት ለማስቆም የሚደረገውን ጥረት እንደሚያግዝ ያላቸውን ተስፋ ገለጹ። ፊልድ ማርሻል አሲም ሞኒር በፓኪስታን የውጭ ግንኙነት ውስጥ ከጊዜ ወደ ጊዜ ተደማጭነት ያለው ሚና ያላቸው ሰው መሆናቸውን የኢራን ሚዲያዎች ዘግበዋል። ሞኒር ከኢራን ባለስልጣናት ጋር ለመገናኘት ትናንትና ሐሙስ ቴህራን ገብተዋል። የሞኒር ጉዞ የመጣው ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማቆም የሚካሄደው ድርድር በስምምነትና በአዲስ ጥቃቶች መካከል ድንበር ላይ የተንጠለጠለ ሲሉ ካስጠነቀቁ ከአንድ ቀን በኋላ ነው። የሆርሙስ የባህር ወሽመጥ አጠቃቀም ላይ የኢራን የክፍያ ስርዓት ለመዘርጋት የያዘችውን እቅድ ዲፕሎማሲያዊ ጥረቱን ከማይቻል ያደርሳል ሲሉ ሩቢዮ ተናግረዋል። ከኢራን ጦርነት በፊት 20% የሚሆነው የዓለም ድፍድፍ ነዳጅ ዘይትና አብዛኛው ጋዝ በሆርሙዝ ባህር ወሽመጥ በነጻነት ያልፍ ነበር። በርሊን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውስጥ የላከ የመሪነት ኃላፊነት ለመሸከም ዝግጁ መሆኗን የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫደፑል አስታወቁ። ቫደፑል ትናንትና ሐሙስ በስዊድኗ የወደብ ከተማ ሄልሲንግቦርግ ከተካሄደው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ ቀደም ብለው በሰጡት ቃለ ምልልስ ጀርመን የኔቶ 5% የወጪ ግብ ላይ ለመድረስና የመከላከያ አቅሟን በተቻለ ፍጥነት ማጠናከር ትፈልጋለች። እንደ ጎርጎሮሳውያኑ አቆጣጠር በ2025 የኔቶ አባል ሀገራት ከጠቅላላ የሀገር ውስጥ ምርታቸው ቢያንስ 3.5% የሚሆነውን ለመከላከያ ወጪ እንዲያዋጡ መስማማታቸው ይታወሳል። ዩናይትድ ስቴትስ ተጨማሪ 5000 ወታደሮቿን ወደ ፖላንድ ልታሰማራ መሆኑን ፕሬዝዳንት ዶናልድ ትራምፕ ተናገሩ። ይህ የትራምፕ ውሳኔ የመጣው ከፖላንድ ፕሬዝዳንት ካርሎ ናውሮኪ ጋር ባላቸው ጥሩ ግንኙነት መሆኑን ተናግረዋል። ትራምፕ በፖላንድ ምርጫ ወሳኝ ወቅት ናውሮኪን መደገፋቸው ይታወሳል። ናውሮኪ የብሔራዊ ፖለቲከኛ ጠንካራ ተፎካካሪያቸውን የቀድሞውን የፖላንድ ጠቅላይ ሚኒስትር የዶናልድ ቱስክ ፓርቲን አሸንፈዋል። አሜሪካ በፖላንድ 5000 ወታደሮችን ልታሰማራ መሆኑ የተሰማው ፔንታገን በአውሮፓ የአሜሪካ ጦር ብርጌድ ተዋጊ ቡድኖችን ቁጥር ከአራት ወደ 3 እየቀነሰች መሆኑን ከገለጸች ከሁለት ቀናት በኋላ መሆኑ ነው። በግንቦት ወር መጀመሪያ ዩናይትድ ስቴትስ 5000 ወታደሮችን ከጀርመን እንደምታስወጣ አስታውቃ ነበር። ይህ ውሳኔ የመጣው የጀርመኑ መራሄ መንግስት ፍሬድሪክ ሜርስ ኢራን አሜሪካንን በድርድር ጠረጴዛ ላይ እያዋረደች ነው ሲሉ አስተያየት ከሰጡ በኋላ በሜርስና በትራምፕ መካከል በተፈጠረ አለመግባባት ነበር። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። የደቡብ አፍሪቃ ባለስልጣናት በአህጉሪቱ ተባብሶ የቀጠለውን ጥቁር የውጭ ዜጋ ጥላቻን ተከትሎ ጥቃትን በመፍራት ደርባን በሚገኝ አንድ ቤተክርስቲያን ማዕከል ውስጥ ከለላ የጠየቁ በርካታ አፍሪቃውያንን ከማዕከሉ አስወጡ። ኢትዮጵያውያንም ይገኙበታል። ህንድና የአፍሪቃ ህብረት በሚቀጥለው ሳምንት በኒው ዴሊ ሊያካሂዱት የነበረው የመሪዎች ጉባኤ በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው የኢቦላ ወረርሽኝ ምክንያት ላልተወሰነ ጊዜ ተራዘመ። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮ ፈረንሳይ በቀድሞ ቅኝ ግዛቶቿ የነበረውን ባርነት ለመቆጣጠር ያገለገሏትን ያረጁ ህግጋቶች እንደምታስወግድ እንደሚፈልጉ ተናገሩ። ማክሮ አገራቸው ዛሬ ላይ ቆሜበታለሁ ከምትላቸው እሴቶች ጋር አይጣጣምም ብለዋል። ከዚህ በተጨማሪ ፈረንሳይ ስለ ባርነት፣ ስለ ህመሙና የቀድሞ ቅኝ ገዢዎች በጥቁሮች ላይ ስላሳደሩት ተጽዕኖ በቅንነት መናገር አለባት ብለዋል። ዩናይትድ ስቴትስ ተጨማሪ 5000 ወታደሮችን ወደ ፖላንድ ልታሰማራ መሆኑን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ይህንን የትራምፕ እርምጃ ከሀገሪቱ ፕሬዝዳንት ጋር የጠበቀ ወዳጅነት ስላላቸው መሆኑን ተናግረዋል። ዜናው አበቃ።
የዓለም ዜና ያቀረበችልንን አዜብን አመሰግናለሁ።